Voice of America.
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ1922ና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
የበቆሎና የማሽላ ሰብልን ለይቶ የሚያጠቃ የአሜሪካ ተምች ኢትዮጵያ ገባ።
አድማሱን በማስፋት ወደ ኦሮሚያ ክልል ወደ ተለያዩ ዞኖች ቤኒሻንጉል፣ ጋምቤላ፣ አሁን በቅርብ ደግሞ በአማራምና በጥቂቱ የተወሰኑ ጥቂት የትግራይ ወረዳዎች በማካለል ላይ ያለ በጣም አውዳሚና ጸረ ሰብል የሆነ ተባይ ነው።
የግብርና ሚኒስቴር የሕዝብ ግንኙነት ቢሮ ኃላፊ አቶ አለማየሁ ብርሃኑ ዝርዝሩ በአቢይ ርዕስ እንመለከተዋለን።
የሁለተኛው አጋማሽ ዝግጅታችን ስፖርት፣ አፍሪካ በጋዜጦችና ጤና ይሆናሉ። ለዛሬ
ሰኔ 19/2009 ዓ.ም ነው ዛሬ። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮች።
የእጅ ሳምንት ረኛ የፕሮግራም አስተናጋጆች አዲሱ አበበና
እኔም አሉላ ከበደ ነን። መልካም ምሽት እንዲሆንላችሁ በመመኘት
አሁን ወደ ዓለም ዜናው እናልፋለን።
ወባ የኢትዮጵያን ደጋማ አካባቢዎች ሊያጠቃ እንደሚችል ተገለጠ። በዩናይትድ ስቴትስ ሜይን ዩኒቨርሲቲ ተመራማሪዎች የወጣ ሪፖርት እንደጠቆመው ወባ ወትሮ ሊተላለፍባቸው የማይችሉ የነበሩ በከፍተኛ ስፍራዎች ላይ የሚኖሩ ሰዎች በአየር ንብረት ለውጥ ምክንያት ለቢንቢ መራባትና ለወባ ስርጭት እየተጋለጡ መሆናቸውን ተመራማሪዎቹ አመለከቱ። ላለፉት 25 ዓመታት በተካሄዱ ተከታታይ ጥናቶች መሰረት ለወባ ተጋላጭ የሆኑት አካባቢዎች ከወትሮቹ ቆላማ ስፍራዎች እስከ 100 ሜትር ከፍታ ድረስ የሚገኙ ስፍራዎችንም ሊሸፍን እንደሚችል ተነግሯል። ወባ አምጪ የሆኑ ሁለት ዋነኛ የሚባሉ ጥገኛ ህዋሳት ለመራባትና ለመተላለፍ ከ15 እስከ 18 ዲግሪ ሴልሺየስ የሚደርስ ተከታታይ የሙቀት መጠን እንደሚፈልጉና ወይና ደጋና ደጋማዎቹ አካባቢዎች ለዚህ አይነቱ የሙቀት መጠን እየተጋለጡ መሆናቸውን ጥናቶቹ አመላክተዋል። ተጨማሪ መረጃ በምሽቱ የጤና ፕሮግራማችን ተካቷል።
የቀድሞው የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ሩሲያ ባለፈው ዓመት በተካሄደ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ጣልቃ መግባቷን ሲረዱ እርምጃ ያልወሰዱት የዲሞክራቲክ ፓርቲዋ እጩ ሂለሪ ክሊንተን ያሸንፋሉ ብለው በማመናቸው ነው ይላሉ ፕሬዚዳንት ዶናልድ ትራምፕ። የዩናይትድ ስቴትስ ማዕከላዊ የስለላ ድርጅት ሲአይኤ የጥቅምት ወሩ መጨረሻ ምርጫ ከመካሄዱ 3 ወራት አስቀድሞ በነሐሴ የሩሲያው ፕሬዚዳንት ቭላዲሚር ፑቲን የዩናይትድ ስቴትሱን ፕሬዚዳንታዊ ምርጫ ዋጋ ለማሳጣት በምርጫው የትራምፕ ተፎካካሪ ክሊንተን አቋማቸው እንዲዳከም ከተቻለም እንዲሸነፉና ትራምፕ እንዲያሸንፉ የሳይበር ጥቃቱን በቀጥታ ማዘዛቸውን አረጋግጠዋል። የዋሽንግተን ፖስት ባለፈው ሳምንት ለንባብ ባበቃው ዘገባ እንደጠቆመው ኦባማ ሲአይኤ የደረሰበትን የአንድ ምዳሜ ተንተርሶ ምን አይነት ምላሽ መስጠት እንዳለባቸው ለሳምንታት ሲመዝኑ ሲያወጡ ሲያወርዱ የቆዩ ቢሆንም ትራምፕ በምርጫው ካሸነፉ በርካታ ሳምንታት በኋላ በታህሳስ 35 የሩሲያ ዲፕሎማቶችን ከሀገር እስካስወጡበት ድረስ ቀጥተኛ እርምጃ አልወሰዱም። ኦባማ በዚያ እርምጃቸው ሞስኮ ለስለላ ተግባር ማከናወኛ እንደምትጠቀምባቸው የታመኑና በምስራቃዊ ዩናይትድ ስቴትስ የሚገኙ ሁለት ቅጥር ግቢዎችን እንዲዘጉ አድርገዋል። ትራምፕ በተከታታይ በትዊተር አማካኝነት ባስተላለፉት አስተያየታቸው ፕሬዚዳንት ኦባማ ሩሲያ በፕሬዝዳንታዊ ምርጫው ጣልቃ መግባቷን ሲአይኤ ካሳወቃቸው በኋላ እርምጃ ያልወሰዱት ክሊንተን ያሸነፋሉ ብለው ነው። ትራምፕ አክለውም ኦባማ ሂደቱን ማፈን ሳይሆን ይልቁንም ተመሳጥረዋል አሊያም የሕግ ሂደት አደናቅፈዋል። ሆኖም ያን በማድረጋቸው ለዲሞክራቲክ ፓርቲያቸውም ሆነ ለክሊንተን አንዳች የሚበጅ ነገር አልሆነም ብለዋል። ዋናው ጉዳይ ፕሬዚዳንት ኦባማ ስለ ሩሲያ በምርጫው ጣልቃ መግባት በነሐሴ ከተነገራቸው በኋላ ምንም ያለማድረጋቸው ነው የሚሉት ትራምፕ የቀድሞውን የብሔራዊ ምርመራ ቢሮ ኤፍቢአይ ኃላፊ ጄምስ ኮሜን በማባረር የምርጫ ዘመቻቸው አስተባባሪዎች ከሞስኮ ጋር ተመሳጥረው እንደሆነና እንዳልሆነ ለማረጋገጥ የሚደረገውን ምርመራ ያደናቀፈ እርምጃ ወስደዋል የሚለውን ውንጀላም ያስተባብላሉ።
የዩናይት ስቴትሱ ጠቅላይ ፍርድ ቤት ከስድስት የእስልምና እምነት ተከታዮች ከሚበዙባቸው አገሮች ተጓዦች ላይ እገዳ የሚጥለውን የፕሬዚዳንት ዶናልድ ትራምፕን ትእዛዝ በከፊል እንዲይዝ የሚያደርግ ውሳኔ ሰጠ። የትራምፕ የተከለሰ ትእዛዝ ከእነኛ አገሮች የሚመጡ ተጓዦችን ለ90 ቀናት የሚያግድ፣ ለስደተኞች ደግሞ 120 ቀናት የጉዞ እገዳ የሚጥል ነው። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ዛሬ ለመጀመሪያ ጊዜ ከፕሬዚዳንት ዶናልድ ትራምፕ ጋር በዋይት ሀውስ ተገናኝተው ይነጋገራሉ። ሁለቱ መሪዎች በዋሽንግተን ዲሲ የሰዓት አቆጣጠር ከቀትር በኋላ 9:30 ላይ ሲገናኙ በዓለም አቀፉ የጸረ ሽብር ዘመቻና በአሁኑ ወቅት በአመት 114 ቢሊዮን ዶላር የደረሰውን የሁለቱ ሀገሮች የምጣኔ ሀብት እድገት ጨምሮ ስትራቴጂያዊ ትብብሮቻቸውን ለማጠናከር ተስፋ ማድረጋቸው ተመልክቷል። በአንጻሩ የዩናይት ስቴትስ ከፓሪሱ የከባቢ አየር ጠባይ ስምምነት ለመውጣት የወሰደችውን ውሳኔ በህንድና በዩናይት ስቴትስ የንግድ ልውውጦች መካከል የኒው ዴልሂን ብልጫ የንግድ ገቢና እንዲሁም በብዙ ሺህ የሚቆጠሩ ህንዳውያን ጭምር ተጠቃሚ የሆኑበትን ዩናይት ስቴትስ ለውጭ ሀገር ባለሙያዎች ትሰጥ የነበረውን H-1B በመባል የሚታወቀውን ቪዛ አሰጣጥ ለመለወጥ የተያዘ እቅድ አስመልክቶ ሁለቱ ሀገሮች የተለያየ አቋም ያላቸው መሆኑ ይታወቃል።
በተያያዘ ዜና ሁለቱ መሪዎች የህንድና የዩናይትድ ስቴትስ ማለት ነው የአገሮቻቸው የንግድ ግንኙነቶች አዎንታዊ ፈር እንዲይዝ የማድረግ ፍላጎት እንዳላቸው ጠቅሶ የዋይት ሀውስ ዘጋቢ ፒተር ያጠናቀረውን ዘገባ አዳነች ታቀርባለች።
የህንድ ጠቅላይ ሚኒስትር ሞዲ ዋሽንግተንን ከመጎብኘታቸው በፊት በቂ የኤሌክትሪክ መብራትና የቧንቧ ውሃ እንኳን የሌላት ትንሽ የህንድ መንደር ራስዋን ትራምፕ መንደር ብላ ሰይማለች። አንድ የህንዳውያን ብሔረተኞች ቡድን ደግሞ እንደ አውሮፓ አቆጣጠር ባለፈው ሰኔ 14 ቀን የዋለውን የትራምፕ የልደት ቀንን ግዙፍ ኬክ የቀረበበት ፓርቲ ማለት በዓል አድርጎ አክብሮታል። ከታሪክ አንጻር ከታየ የህንድና የዩናይትድ ስቴትስ ግንኙነት የሁለቱ ሀገሮች መሪዎች በሚኖራቸው መጣጣም ወይም አለመጣጣም ሲወሰን ቆይቷል። ስለሆነም ትራምፕና ሞዲ ሊጣጣሙ የሚችሉበት ምክንያት አለ። ሁለቱ መሪዎች ከዚህ በፊት ባይገናኙም የጋራ የሆኑ ነገሮች አሏቸው። ለማህበራዊ ሚዲያ ያላቸው ፍቅርና በሀገር ውስጥ ስራ በመፍጠር ላይ የሚሰጡት ትኩረት። ሳቱ ሊማያ የተባሉ ተንታኝ ያብራራሉ።
ስምምነት የመፍጠር ብቃት አላቸው። አንዱ ከግል ዘርፍ፣ ሌላው ደግሞ በፖለቲካ ፓርቲና በህንድ መንግሥት ሥራ አገልግሎት እያደጉ የሄዱ ናቸው። ይሁንና ሁለቱም ስምምነት መፍጠርና መግለጫ መስጠት ይችላሉ።
የንግድ ጉዳይ ሁለቱን መሪዎች ሊያበሳጭ ይችላል። ህንድ ከአሜሪካ ጋር ባላት ሰፊ የንግድ ግንኙነት ምክንያት ትራምፕ ፖሊሲያቸው እንደገና መገምገም ካለባቸው ሀገሮች ዝርዝር ውስጥ አስገብተዋታል። H-1B ቪዛን የሚመለከተው የዩናይትድ ስቴትስ ፕሮግራም እንደገና እንዲታይ ትራምፕ ትዕዛዝ በማስተላለፋቸው እያበበ የሄደው የህንድ የቴክኖሎጂ ኢንዱስትሪ ሊጎዳ ይችላል። ከዚህ ቀደም ከቀድሞ የህንድ መሪዎች ጋር የተደረገው ንግግር የተጠበቀውን ያህል ባለመሆኑ ትራምፕ ጠንካራ እርምጃ እንዲወስዱ የአሜሪካ የንግድ ተቋማት ሲወተውቱ ቆይተዋል። ህንድ የአሜሪካ ድሮኖችን በብዙ ቢሊዮን ዶላር የመግዛት ፍላጎት ቢኖራትም የሁለቱ ሀገሮች መሪዎች ተገናኝተው ሲነጋገሩ ትልቅ ስምምነት ይደረጋል ተብሎ አይጠበቅም።
በመጨረሻም የኢራቋ ሞሱል ከተማ ሙሉ በሙሉ ነጻ የምትወጣበት ወቅት ከምንጊዜው የሚበልጥ እየተቃረበ መጥቷል ሲሉ ራሱን እስላማዊ መንግስት ነኝ ብሎ የሚጠራውን ቡድን ድል ለመምታት የሚንቀሳቀሰው የዩናይት ስቴትስ መራሹ ህብረት ምክትል አዛዥ ተናገሩ። የብሪታንያው ሜጀር ጀኔራል ሮበርት ጆንስ ለጋዜጠኞች በሰጡት ቃል እንዳመለከቱት የኢራቅ ኃይሎች ቡድኑ ከሶስት ዓመታት በፊት በተቆጣጠራት ከተማ መጨረሻዎቹን ተዋጊዎች ፍለጋ አሰሳ ይዘዋል። የእስላማዊ መንግስት ቡድን ዋና ከተማው አድርጓት የነበረው የሶሪያዋ ራቃ ከተማም የጊዜ ጉዳይ እንጂ ከቡድኑ መነጠቋ የማይቀር ነው ያሉት ጀኔራሉ ውጊያው ቀላልና ፈጣን እንደማይሆን ሳያስጠነቅቁ ግን አላለፉም። ዳኢሾች የሞት ሽረት ትግል ላይ ናቸው። ስለዚህ በቀጥታ የሚካሄድ ጥቃት ለማቀድ ያላቸው አቅም እጅግ ቀንሷል ሲሉም ጀኔራሉ አስታውቀዋል። ትናንት እሁድ የኢራቅ ወታደሮች በህብረቱ የአየር ጥቃትና የምድር ጦር እየታገዙ የሞሱልን ጥንታዊ አካባቢ ዘልቀው ገብተዋል። አንደኛው የኢራቅ ወታደራዊ አዛዥ እንዳሉት 60 ወይም 70% የሞሱል አካባቢ ከተዋጊዎቹ እጅ ነጻ መውጣቱና በአሁኑ ወቅትም በከተማዋ ያሉት ታጣቂዎች ከጥቂት መቶዎች ይዞታቸውም ከአንድ ካሬ ኪሎ ሜትር እንደማይበልጥ ኮሎኔል ሳላም ኦቤይዲ አመልክተዋል። የኢራቅ መንግስት ወታደሮች ይዞታቸውን እያጠናከሩ በመሆናቸው አንዳንድ የሞሱል የኢዳል ፈጥር በዓልን ለማክበር የሞሱል ነዋሪዎች የኢዳል ፈጥርን በዓል ለማክበር ችለዋል። ቀደም ብለው ከአይሲስ ተዋጊዎች ነጻ በወጡ የከተማው አካባቢዎች ልጆች ደጅ ሲጫወቱም ተስተውለዋል። የኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ ጀግናው ሰራዊታችን የዳይሽ ወረበሎችን ድል ሊመታ በተቃረበበት በአሁኑ ወቅት እንኳን ለኢዳል ፈጥር እንኳን አደረሳችሁ ብለዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ዜናውን አደመጥን። እያስተናገድናችሁ ያለነው አዲሱ አበበና
አሉላ ከበደ ነን።
በዘንድሮ 34ኛ ዓመታዊ የስፖርት በዓል ምን አዲስ መሰናዶ ይኖራል?
ለየት የሚያደርገው ስፖንሰሩ ኡበር ነው። ኡበር የመጀመሪያው ነው የእኛን ስፖርት ፌዴሬሽን አሜሪካን ሀገር ያሉ ትልቅ መልታይናሽናል ኮርፖሬሽኖች ስፖንሰር ሲያደርጉት። ኡበርን ባናገኝ ኖሮ ሲያትል ሄድ ድላችን ትንሽ ነበር የሚሆነው። ሌላ ደግሞ ለየት የሚያደርገው የኤር ሾውን ለማዘጋጀት እየሞከር ነው።
የዩናይት ስቴትሱ ወይም ሰሜን አሜሪካው የኢትዮጵያውያን ስፖርት ፌዴሬሽን ፕሬዚዳንት አቶ ጌታቸው ተስፋዬ ናቸው የሰማችሁት። አርብ የጀመርነውን ውይይት ዛሬ እናጠቃልላለን። አሁን በቀጥታ የሰዓቱን አብይ ርዕስ
ከመደበኛው ተምች የተለየና ከዚህ ቀደም በአፍሪካ ተከስቶ የማያውቅ የበቆሎና የማሽላ ሰብል እየመረጠ የሚያጠቃ ተምች በኢትዮጵያ በስድስት ክልሎች መከሰቱን የእርሻና የተፈጥሮ ሀብት ሚኒስቴር አስታወቀ። ጽዮን ግርማ የሚኒስቴሩን የሕዝብ ግንኙነት ቢሮ ኃላፊ አቶ አለማየሁ ብርሃኑን አነጋግራ ተከታዩን ዘገባ አቅርባለች።
የበቆሎና የማሽላ ሰብል እየመረጠ የሚያጠቃው ይህ ተምች አሜሪካን ተምች የሚል ስያሜ እንደተሰጠው የሕዝብ ግንኙነት ኃላፊው አቶ አለማየሁ ብርሃኑ ይናገራሉ።
የአሜሪካን ተምች ያለበት ሶላር ሞርም ነው የተጠራው በእንግሊዝኛ ስያሜው። መካከለኛ አሜሪካ አካባቢ ስለተከሰተ እና እሱ የዝናብን ወቅት የተከሰተ የእሳት ራት ወይም ደግሞ በራሪ ብራብሮ የምትፈጥረው ትል ነው ፎል አርምወርም የተባለው ማለት ነው። ስለዚህ በቀጥታ ሌላ ስል አላገኘ ነው ፎል አርምወርም ወይም የአሜሪካን ተምች ብለን ስያሜ ሰጥተነዋል። ለጊዜው ሌላ ስያሜ ስላላገኘም ማለት ነው።
ከአራት ወራት በፊት በአፍሪካ ናይጄሪያ፣ ኡጋንዳ፣ ኬንያ መጀመሩን የገለጹት አቶ አለማየሁ ከዛ በኋላ በደቡብ ኢትዮጵያ ቤንች ማጂ ዞን አድርጎ ወደ ኢትዮጵያ መግባቱን ይናገራሉ።
ከዛ አድማሱን በማስፋት ወደ ኦሮሚያ ክልል ወደ ተለያዩ ዞኖች ቤኒሻንጉል፣ ጋምቤላ፣ አሁን በቅርብ ደግሞ በአማራምና በጥቂቱ የተወሰኑ ጥቂት የትግራይ ወረዳዎችን በማካለል ላይ ያለ በጣም አውዳሚና ጸረ ሰብል የሆነ ተባይ ነው።
ይህ የተምች አይነት በአፍሪካም በኢትዮጵያም ተከስቶ የማያውቅ ከዚህ ቀደም ሲያጋጥም ከነበረው የመደበኛ ተምች ፍጹም የተለየ እንደሆነ ይናገራሉ ኃላፊው።
መደበኛ ተምች አለ፣ ቀደም ብሎ በተለያዩ ጊዜ ሲከሰት የነበረና ከአርሶ አደሩም ከመንግስትም ቁጥጥር ውጭ ያልወጣ በየጊዜው የምንከላከላቸው የተለያዩ ተባዮች ነበሩ። በባህሪው ይሄ በጣም የተለየ ከመሆኑ ጋር ተያይዞ በተለይ ከሰማንያ በላይ እጽዋትን የሚያጠቃ ተዛማች ወይም ደግሞ አገር አቋርጦ የመጣ ተምች ከመሆኑ ጋር ተያይዞ ባህሪው ልዩ አድርጎታል። ለጊዜው አሁን እያጠቃ ያለው በቆሎና ማሽላን ነው፣ እየመረጠ ነው የሚያጠቃው ተምቹ።
ይህ ተምች በኢትዮጵያ ከታየበት ጊዜ ጀምሮ ባለው በጥቂት ወራት ውስጥ የበቆሎ ሰብልን ማጥቃት ጀምሯል።
ትልቁ በጣም በምግብነትም በተለያየ ሁኔታ አገልግሎት ላይ የዋለ ያለው በሀገራችን እንደሚታወቀው የበቆሎ ምርት ነው። ከአንድ ሚሊዮን ሄክታር በላይ ነው የዚህ የበቆሎ ምርት ሸፍነው ያለን በሀገራችን። ይህንን የበቆሎ ምርት ወደ 146,000 የመሬት ሽፋኑን አካሏል። እስካሁን ይሄ ተምች 146 ሄክታሩን ደግሞ ሙሉ በሙሉ አወደመ ማለት ሳይሆን አልፎ አልፎ ሲከሰትም አንድ ሄክታር የሚሆን የተወሰነች ቦታም ቢሆን አንዴ ከተከሰተ አጠቃላይ ዙሪያውን ነው እኛ የምንይዘውና የማጥቃትና የመስፋፋት ባህሪ ስላለው አጠቃላይ ወደ 146,000 ነው አካሎ ያለ እስካሁን። ግን ዞሮ ዞሮ ሙሉ በሙሉ ያወደመበት ሁኔታ የለም።
አቶ አለማየሁ ይህንን አዲስ አይነት ተምች ለመከላከል እየተደረገ ያለውን ጥረት ያስረዳሉ።
እና ይህንን ለመከላከል ባለው በሀገር ውስጥ በነበረው መደበኛ የኬሚካል ጸረ ተባይ መድኃኒት ነው እየተጠቀምን ያለ ነው እና እነዚህ ተዛማጅ የሆኑ ተባዮችን በዋናነት የፌዴራል መንግስቱ በተለያየ መንገድ እገዛ ያደርጋል፣ ይከላከላል። ክልሎችም የራሳቸው ሚና አላቸው በዚህ ውስጥ። ስለዚህ ከፌዴራል መንግስት እስካሁን ወደ 100,000 ሊትር ኬሚካል ጸረ ተባይ የተላከበትና ርጭት እየተካሄደበት ያለ ሁኔታ ነው ያለ። በዋናነት ግን በባህላዊ መንገድ በተለይ
የዚህ ሶላር ሞርም ወይም የአሜሪካ ተምስ ተብሎ የተጠራውን የህይወት ውደቱን ወይም ደግሞ ላይፍ ሳይክሉን ለማቁረጥና ለማቋረጥ ከሀገሪቱ ለማስወገድ በለቀማና በተለያዩ ባህላዊ መንገድ ለማስወገድ ነው ጥረት እየተደረገ ያለው። በዚሁም አንዳንድ የገባበት አካባቢ ውጤት እየተገኘ ነው ያለው።
ይህን ተምች በቀጣይ ከስሩ ለማጥፋት አርሶ አደሮች፣ ወጣቶች፣ ተማሪዎችና በዚህ መስክ የተሰማሩ በሙሉ ተጠናክረው በመስራት የበለጠ ጉዳት እያደረሰ እንዳይሄድ መከላከል አለባቸው ብለዋል አቶ አለማየሁ ብርሃኑ። በመጨረሻ ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ያለ መኖሪያና የሥራ ፈቃድ የሚገኙ የውጭ ዜጎች አገሪቱን ለቀው እንዲወጡ የሚያዘው የሳውዲ አረቢያው የ90 ቀናት የጊዜ ገደብ ዛሬ ተጠናቋል። 105,000 ኢትዮጵያውያን የጉዞ ሰነድ እንደወሰዱና 42,000 ገደማ ደግሞ ወደ ሀገር እንደገቡ የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይ አቶ መለስ ዓለም ለቪኦኤ ገልጠዋል። በሌላ በኩል ወደ ኢትዮጵያ ለመመለስ የጉዞ ሰነዳቸውን የጨረሱና ትኬት የቆረጡ ተመላሾች በበረራ እጥረት ምክንያት እየተንገላቱ እንደሚገኙ ለቪኦኤ ተናግረዋል። የአውሮፕላን ትኬት ካለማግኘት ጋር ተያይዞም ሜዳ ላይ ወድቀናል የሚሉ በርካቶች ናቸው። የሳውዲ መንግስት የኢትዮጵያ መንግስት የተጠየቀውን የጊዜ ማራዘም ጥያቄ መልስ እስከሚያገኝ ዜጎችን ወደ ሀገር በሰላም የሚገቡበትን መንገድ ለማመቻቸት ከፍተኛ ጥረት እያደረገ መሆኑንና በመጨረሻዎቹ ቀናት በተመላሾች ላይ የደረሰው በበረራ ጥበት እየደረሰ ያለውን እንግልት ለመቀነስ የኢትዮጵያ መንግስት ከፍተኛ ጥረት እያደረገ እንደሆነም አቶ መለስ ዓለም ተናግረዋል። ዝርዝሩን የያዘችው መስታወት አራጋው ነች።
ከ105,000 በላይ የጉዞ ሰነድ መውሰዳቸው፣ ከ42,000 በላይ ደግሞ ወደ ሀገር መግባታቸው ቢረጋገጥም የተመላሽ ቁጥር የታሰበውን ያህል አለመሆኑ አሁንም የኢትዮጵያ መንግስትን እንደሚያሳስበው የውጭ ጉዳይ ሚኒስቴር መስሪያ ቤት ቃል አቀባይ አቶ መለስ ዓለም ገልጸዋል። በቀነ ገደቡ የመጨረሻ ቀናቶች በርካታ ተመላሾች ወደ የምዝገባ ጣቢያዎቹ መምጣታቸው አሁን ለተፈጠረው እንግልት እንዳጋለጣቸው አያይዘው ገልጸዋል።
አሁን ባለንበት ሁኔታ ላይ ዜጎችን ወደ ሀገራቸው ከመመለስ አንጻር ያሉ መሰናክሎች አሉ። አንደኛ ዜጎች ወደ ሀገራቸው እንዲመለሱ የተሰጠበት የመጨረሻ ሰዓት ላይ ነው። ሁሉም ወደ ውሳኔ ደርሶ ትኬት ወደ መግዛት የገባው እሱ መጨናነቅ ፈጥሯል። ከዛ በተጨማሪም ከኛ ቁጥጥር ውጭ ሆነው ሳውዲ ውስጥም እንደዚህ የሌሎች ሀገሮች ዜጎችን ከመፍጠር አንጻር መጨናነቅ አለ እነሱም ጋር። ስለዚህ አንደኛ ዜጎቻችን ዘግይተው መወሰናቸውና ሁለተኛ ሳውዲም አካባቢ ባለው የትራንስፖርት መጨናነቅ ምክንያት ዜጎች በተወሰነ ደረጃ እንግልት እየደረሰባቸው ነው። ይሄ እሱ ተጠብቆ የተወሰነ ሰው መምጣት እንዲችል አየር መንገድ ጥረት እያደረገ ነው። እሱ ተጠናክሮ ይቀጥላል። እንዳልሽው ግን የተወሰነ እንግልት አለ። ይህንን መቀበል ያስፈልጋል።
ከበረራ እጥረት ጋር ተያይዞ የሳውዲ መንግስት ለኢትዮጵያውያን ተመላሾች አውሮፕላኖች መመደቡ ተጓዦችን ቢያስደስትም የኢትዮጵያ አየር መንገድ ካወጣው የጉዞ ትኬት ታሪፍ መነሻ ከሪያድ 900 ሪያል ጨምሮ 1200 ሪያል መድረሱ በርካታ ተመላሾችን ቅር አሰኝቷል። በተለይም በሪያድና ጅዳ ለማይነሱ ተመላሾች ከተጨማሪ የጉዞ ወጫቸው ጋር ከአቅማቸው በላይ እንደሆነ ነው የሚናገሩት።
የቆረጥነው አዎ ግማሹን የሳውዲ ግማሹን የኢትዮጵያ ነው። አሁን ከአቧ እስከ ሪያድ በሳውዲ ማለት ነው። ከዚህ እስከ ኢትዮጵያ ደግሞ በኢትዮጵያ
እንዳይ ከየት አብከን እንከፍላለን? እንዳ በሳውዲ አየር 2200 ሪያል፣ በመርከብ ደግሞ በባህሪ ደግሞ 1500 ተብሎ በጣም ህዝብ ተጨናንቋል። በጣም ሶል ውስጥ ነው ያለ ነው።
የኢትዮጵያ መንግስት በሳውዲ የአውሮፕላን ትኬት ዋጋ ላይ ምንም አይነት መብት እንደሌለው ቃል አቀባይ መለስ ዓለም ይናገራሉ።
በዚህ ላይ እንግዲህ የሳውዲ አየር መንገድ አወጣ የተባለውን ሂሳብ በተመለከተ በገዢና ሻጭ መርህ መሰረት የሚከናወን ነው። ሳውዲ አየር መንገድ ምን ያህል ትኬት መሸጥ አለበት እሱ ላይ ተጽዕኖ መፍጠር ያስቸግራል።
አብሃ በሚገኘው የኢትዮጵያ ኤምባሲ የምዝገባ ጣቢያ በጉዞ ሂደትና ትኬት ማጣት ምክንያት እንግልት እየደረሰባቸው እንደሆኑ በርካታ ተጓዦች ይናገራሉ።
ያለነው አብሃ ተህሪር አንማስ የሚባል ቦታ አለ ማለት ነው። ተህሪር አንማስ
ትኬት ገዝታችኋል? እስቲ ያለሁን ነገር ንገረኝ።
ትኬት በሰመት መበሰሚያ ቦታ ጀዋዛ ታጠገብ ነው ያለን። በአግባቡ የእንትን ያለልን የለም። ገባሽ? አሁን የሆነ እንደ ቢሮ ነገር መቅረብ ወረቀት የሚሰጡበት ማለት ነው። ያንን ተከራይተው እኮ አሁን እነሱ ልቀቁ ተብለናል። ልቀቁ ውጡ ነው የሚሉልን።
አሁን ወዴት ነው ልቀቁ የሚሏችሁ? ወዴት ትሄዱ?
በቃ እናውቅም፣ ልቀቁ ነው የሚሉትኝ። ወይም ወደ ስጅን እናስገባችሁ ያለበለዚያ ልቀቁ ነው የሚሉትኝ። አምባሲዎቹ ማቅማቸው በላይ ሆኖባቸዋል። አሁን እንትኖቹ ናቸው የሱዲ መንግስት ነው እንትን ያለን።
ማደሪያችሁ የት ነበር? ለስንት ቀን ነው?
ለዛውም ለኢሻራው ለበረንዳው ነው ራሱ አሁን ደቁ እየተባለ ነው ያለን። ቤቱም አንዱም ውጭ ነው። ሁለት ወር ሶስት ወር የተቀመጠ ነው። ሻንጣ ይዞ ምንም ያልተስተካከለለት በሰማት ይዞ የአየር ትኬት የለም። የአየር ትኬት ይዞ በሰማት የሌለዋለ ሁሉም እንደ የሆነ የሆነ ሁለት ወር ሶስት ወር ይህ እናገኛለን ብለን ቁጭ ብለን ሻንጣችንን ረስበን 4,000-5,000 ብር የያዘ ሻንጣ ጥለን እንዴት ራቁታችንን እንገባለን ወደ ሀገር?
አሁን ስንት ናችሁ እዛ ጋር ያላችሁት? ስንት ትሆናላችሁ በግምት?
ወደ 5,000 የሚሆን ህዝብ ነው ያለ።
ብዙ ጊዜ ከረሙ ይችላሉ። ህዝቡ እዚህ ላይ ይጣላል። የተደባደበ እዛ ሹርዳ ይመጣብናል። ወደ አሁን እየተውለከለክ ነው ያለው። በቃ ልክ እንደ ሻንጣ ሜዳ ላይ ነው ሰው ያለው ወድቆ ማለት ነው።
ወደ ሀገራችን ለመግባት ልባችን ቢነሳም ለመመለስ የጉዞ ሰነድ የወሰዱት ወገኖቻችንን መንገላታት ስንመለከት መቆየቱን መርጠናል ያሉንም ነበሩ።
ቲኬት የሚቆርጡ አሉ። ቲኬት እነዛ የቆረጡ ልጆች ከኤርፖርቱም የተመለሳሉ ስለሚባል ገና ነው። እነዛ ቲኬት የቆረጡ ልጆች ገና እንደን አይነቱ ያልቆረጠ ደግሞ ዝም ብሎ መጨረሻውን ያየ ነው። ግን በጣም ብዙ ህዝብ አለ። በጣም ብዙ ህዝብ ያልሄደ ዝም ብሎ ተጉላልቶ የቀረ ቆርጦ ቲኬት አለ። ገና ያልሄደ ያልበረረ ገና ቲኬትም ለአሻራ ለማድረግ የተዘጋጀ አለ። ገና ወረቀቱ ለማውጣት የኤምባሲ ቲፒሲ ወረቀቱ ለማውጣትም አለ። ገና በዛ ገና የሄደውም ካለው የሄደው ያንሳል።
መስተናገድ የለም። አሁን ህዝቡ ለመውጣት ይፈልጋል። ከዚህም በኋላ ታውቂያለሽ፣ ግን የሚያስተናግድ ሰው የለም። እየተንቀዋለሉ ነው ያሉት በሽተኞች፣ አራሶች፣ እርጉዞች። ቢያንስ እነሱ ሲሳፈሩ ነው ህዝቡ መሳፈር ያለበት። ሳ
ቀነ ገደቡ ቢጠናቀቅም የኢትዮጵያ መንግስት ዜጎቹን ለመመለስ ጥረቱን እንደሚቀጥል የኢትዮጵያ የውጭ ጉዳይ ሚኒስቴር መስሪያ ቤት ቃል አቀባይ አቶ መለስ በመጨረሻ ገልጸዋል።
የኢትዮጵያ መንግስት ዜጎቹ ያለምንም እንግልት ወደ ሀገራቸው እንዲመለሱ የሳውዲ መንግስት የእፎይታ ጊዜ ካወጣ ጊዜ ጀምሮ የተለያዩ እርምጃዎችን ሲወስድ ነበር። እንዲሁም በሶስት ምዕራፍ የተከፈለ እርምጃ ነው የወሰደው። አንደኛው ዜጎች የሳውዲ መንግስት ያወጣውን የእፎይታ ጊዜ በተመለከተ የተሟላ መረጃ እንዲያገኙ ነው። ያ የእፎይታ ጊዜ አዋጁ እንድምታው ምንድን ነው፣ ምን ሊያስከትል ይችላል ብሎ የመገናኛ ብዙሀን፣ ህብረተሰቡ፣ ሳውዲ የሚገኙ ወገኖቻችን በደንብ መረጃ እንዲያገኙ ተደርጓል። ሁለተኛው ወደ አገር ቤት ከመመለስ አንጻር ሚስዮኖችን የማጠናከር ስራ በሰው ኃይልም በገንዘብም ተጨማሪ የምዝገባ ቦታዎችን የማምጣት የበረራ ሰዓቶቹን መጨመር በሁለተኛ ምዕራፍ ላይ ሲሰራ የነበረ ስራ ነው። ሶስተኛ ደግሞ ወደ አገር ቤት ከመጡ በኋላ እንዴት ነው መቀበል ያስፈልጋል፣ የሰው ኃይሉን የማጠናከር በጤና ጥበቃ ሚኒስቴር መስራት የሚገባው፣ በፖሊስ መስራት የሚገባው፣ ሰራተኛና ማህበራዊ ጉዳይ መስራት የሚገባው፣ የአዲስ አበባ ፖሊስ መስራት የሚገባው፣ የአዲስ አበባ መስራት የሚገባው ተብሎ ሴክተር መስሪያ ቤቶች የአባል የሆኑበት ብሔራዊ ግብረ ኃይል ሰፊ ስርዓት ይሰራ ቆይቷል። ስለዚህ በቀጣይም ቢሆን በኢትዮጵያ መንግስት በኩል ዜጎቹን ለመመለስና ለማቋቋም የሚደረገው ጥረት ተጠናክሮ ይቀጥላል። ዜጎቻችን በተቀመጠው ጊዜ ወደ ሀገራቸው ባይመጡም አሁንም በዲፕሎማሲያዊ መንገድ መብታቸው ተከብረው ወደ ሀገራቸው እንዲመለሱ የሚደረገው ጥረት የሚቀጥል ይሆናል።
የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ናቸው የመስታወት ያነጋገረቻቸው። አድማጮቹ፣ ተከታዩ ዘገባ ነው የምናልፈው። ምዕራብ ለንደን ውስጥ በቅርቡ ግሪንፌል በሚባለው 24 ፎቆች ያሉት የመኖሪያ ህንጻ በእሳት ጋይቶ እስካሁን በታወቀው 7 ኢትዮጵያውያንን ጨምሮ የ79 ሰዎች ህይወት ከጠፋ በኋላ ተመሳሳይ አደጋዎችን ለመከላከል ሲባል በብሔራዊ ደረጃ ምርመራ ተጀምሯል። በዚህም መሰረት ከትላንት በስቲያ ቅዳሜና ትላንት እሁድ በመላዋ ብሪታንያ በተካሄዱ ምርመራዎች በትንሹ 27 ሰማይ ጠቀስ ህንጻዎች የደህንነት ምርመራውን ማለፍ ሳይችሉ መቅረታቸውን ባለስልጣናቱ አስታውቀዋል። ቀጣይም እንደሆነ ታውቋል። የማህበረሰብና የአካባቢው መንግስታዊ መስሪያ ቤቶች ብሔራዊ እሳት መከላከያ ደህንነት ምርመራውን በሚያካሄድበት ወቅት ስጋት ባሳደሩ ሌሎች በርካታ ህንጻዎች ላይ የሚኖሩ ሰዎችን ለደህንነታቸው ሲባል እንዲያስወጡም ታዘዋል። እርምጃውን ተከትሎ ባሳለፍነው አርብ 800 አባወራዎች በአጭር ጊዜ ውስጥ በተሰጠ ትዕዛዝ ይኖሩ ከነበረው አፓርታማ እንዲወጡ ተደርጓል። ሰለሞን ክፍሌ ነው ተከታዩን ዘገባ ያጠናቀረው።
ባሳለፍነው አርብ ካምደን ከተሰኘው የለንደን ቀበሌ በአጭር ጊዜ ማስጠንቀቂያ ቤታቸውን እንዲለቁ ከተደረጉ ነዋሪዎች አንደኛው አቶ አለባቸው ደሳለኝ ይባላሉ። በለንደን የኢትዮጵያውያን ማኅበረሰብ ዘንድ ንቁ ተሳታፊ ናቸው። በግላቸው ጥረት በከፍተኛ ወጪ ያሰባሰቡት የኢትዮጵያ የባህልና ሌሎችም ቅርሳቅርስ አላቸው። ሰላም አቶ አለባቸው።
ጤና ይስጥልኝ አቶ ሰለሞን።
የመጀመሪያው የእሳት አደጋ ከደረሰበት ህንጻ እናንተ ምን ያህል ርቃችሁ ነው የምትኖሩት?
እኛ በሰሜን ለንደን ነው የምንገኘው፣ እነሱ በምዕራብ ነው። ምናልባት ረዘም ያለ ርቀት አለን። በትክክል
ባለፈው ቃጠሎ 79 ሕይወት መጥፋቱ ነው የተነገረው። ባለፈው አርብ ለደህንነት ምርመራ ሲባል እንድትለቁ ስትታዘዙ ወዴት ሄዳችሁ? የተዘጋጀ ነገር ነበር?
በወቅቱ እኛ ከስራ ነው የመጣ ነው፣ አርብ ዕለት ነው እና ወደ ቤታችን ልንገባ ስንል መግባት እንደማንችል እና ከፍተኛ አደጋ ስላለ ያንን ለመከላከል ሲባል አሁን ለጊዜው የተዘጋጀው የስፖርት ሴንተር አለው እና እዚያ ስፖርት ሴንተር ውስጥ ጊዜያዊ መጠለያ አድርጋችሁ ተጠቅማችሁ ሆቴሎችም ከተገኙ በተለይ ልጆች ላላቸው ደካማ ሽማግሌዎች ለሆኑት አንዳንድ እርዳታዎችን ለማድረግ እንደሚችሉ ነው የተገለጸልን።
በአጭር ጊዜ ውስጥ ንብረት ለማውጣት እንደምትቸገሩ እረዳለሁ። ምን አደረጋችሁ ያን በሚመለከትስ?
በጣም አስደንጋጭ ሁኔታ ነው የገጠመን። ምክንያቱም ገና ምንም ያሰብነው ነገር የለም። አጭር የሆነ ማስጠንቀቂያ ነው የተሰጠው እና በዚህ ወቅት ሁሉ ሰው ግራ ነው የተጋባው እና ምን ማድረግ እንዳለብን ሁሉ አላወቅንም ነበረ። ሁለተኛው ነገር ደግሞ ያሳሰበን እስከ ዛሬ ድረስ በዚህ አፓርታማ ስንኖር ለደህንነት ዋስትና አልነበረንም ማለት ነው እና የቴናንሲ አግሪመንታችን ራሱ ካምደን ካውንስል ትክክል አልነበረም ያደርገው የነበረው በሚል ሁኔታ ብዙዎቹ ተቃውሞ እያሰሙ አንወጣም እስከ ማለት ድረስ ደርሰዋል። አሁንም ድረስ አንወጣም ብሎ የተቀመጡ ወደ 3-5 ሰዎች አሉ። ከእነሱም ውስጥ አንዱም እኔ ነበርኩኝ። በተለይ የራሴን ቅርሶችና ታሪኮችን ለመጠበቅ በሚያስችለው ሁኔታ እዚያው አብሬ እነሱ ጋር አቃጠላለሁ ብዬ እምቢ ብዬ ነበር። መጨረሻ ሌጋል አክሽን እንወስዳለን በማለት ሆቴል እንድንይዝ ስላስገደዱን ወጥቻለሁ።
አዎ እረዳለሁ። እርስዎ በተለይ እጅግ ውድ የሆኑና ታሪካዊ የኢትዮጵያ የተለያዩ ቅርሳ ቅርስ አለዎት። ምን አደረሱት ያን ሁሉ አልባሳትና ሌላ ሌላውንም ቅርሳ ቅርስ?
ምንም ለማድረግ አልተቻለም። በተለይ ይህንን ቅርስ እንግዲህ የአንድ ሀገር ሕዝብ የማንነት መገለጫ አሻራ ከመሆኑ ባሻገር ታሪኩን፣ ባህሉን፣ ጥበቡን፣ ስልጣኔውን፣ ወጉን፣ ልምዱን፣ የሀገሪቱን የተፈጥሮ ውበት የሚያሳይ ነው። ከትውልድ ወደ ትውልድ የሚተላለፍ ነው። በአመዛኙ የሰው ልጅ የፈጠራ ውጤቶች ናቸው እና የእነዚህ ቅርሶች ጠቀሜታ ደግሞ የታሪክ ሰነድ እንደመሆናቸው መጠን ምንም ማድረግ በግሌ ምንም ማድረግ አልቻልኩም እና እነዚህ ለታሪክ ተመራማሪዎችም ሆነ ለስርዓተ ትምህርትም ዝግጅት ሆነ ለከፍተኛ ለአርኪኦሎጂ ስራ ጥቅም ላይ ያለው በር የሚከፍቱ መሰረታዊ ቁልፎች ናቸው እና ህዝቡም አልተረዳም። አብዛኛው ኢትዮጵያኖች ደግሞ ይህንን ነገር ሊያግዙና ሊተባበሩ የሚገባ ሁኔታ ስለሆነ በዚህ አጋጣሚ ያው እኔ ሰፊ ጥሪ ነው የማደርገው። ሰለሞን ምንም ማድረግ አልቻልኩም ብቻዬን። እኔ እስካሁን ድረስ ጠብቄያለሁ ያሉትን ሁኔታዎች፣ ግን በእንዲህ አይነት ተመሳሳይ ቢልዲንግ ውስጥ እነዚህን ነገሮች ማስቀመጥ እጅግ በጣም ትልቅ አደጋ ነው ያለው
እና አሁንም እዛው ነው ያሉት ቅርሳ ቅርሶቹ?
አዎ ቅርሳ ቅርሶቹ እዚያ ነው ያሉት እና አሁን ከዚህ አውጥቶ በጣም አስተማማኝ በሆነ ቦታ ላይ ለማስቀመጥ የሚያስችሉ ሁኔታዎች የተዘጋጁ ነገሮች የሉም። ድንገተኛ በመሆኑ ሁኔታ የተነሳ በጣም አስቸጋሪ ነው። በአንድ ሰው ኃይል እነዚያን አውጥቶ ተከራይቶ ዋስትና ሊሰጡ የሚችሉ ኢንሹራንሶችን ገብቶ ለማስቀመጥ በጣም ከአቅም በላይ ስለሆነ ምንም ማድረግ አልቻልኩም።
በሌላ በኩል አሁን እንደምንሰማው ከህንጻዎች ውጫዊ ልባስ ጋር የተያያዙ አንዳንድ ለእሳት ቃጠሎ አስጊ ናቸው የተባሉ ነገሮችን ካነሱ በኋላ ብዙዎቹ ወደ የቤታቸው እንዲመለሱ ተደርጓል። ያልወጡም አሉ። እናንተ ምን ላይ ናቸው አሁን?
እኛ ምንም ነገር የተደረገ የለም። እሳቱን ሊያስነሱ ይችላሉ የተባሉ ተመሳሳይ ያለፈው ቃጠሎ ያነሱ ማቴሪያሎች አሁንም ቢልዲንጋችን ላይ እንዳሉ ነው። አልተጀመረምም፣ ጭራሹንም አልተጀመረምም። እነዚህ ደግሞ የጋዝ ቲዩቦቹ በትክክል አልተገጠሙም የተባለውም እነሱም እስካሁን ድረስ ምንም ስራ አልተጀመረም። ብቻ በፖሊስ እና በሴኩሪቲ ጥበቃ ላይ ነው ያሉት። በርካታ ዓለም አቀፍ የሆኑ ጋዜጠኞች በሙሉ እዚያው ቢልዲንግ ውስጥ አካባቢ ቆመው እኛ በአጋጣሚ ስንወጣ ስንገባ ቃለ መጠየቅ ከማድረግ ውጪ በካውንስሉም ሆነ በመንግስት ደረጃ ምንም እስካሁን ድረስ የተደረገ ነገር እኔ ባለሁበት አካባቢ የለም።
የት ነው እርሱ አሁን የሚኖሩት?
እኔ ኖርዝ ለንደን ውስጥ ይሄ ታፕሎ ተብሎ የሚጠራው አድሌድ ሮድ ላይ የሚገኘው ትልቁ ቢልዲንግ ላይ ነው ያለሁት እና ልክ አሁን ካለንበት የሀምሳ ሜትር ርቀት ነው ማለት ነው እንድናርፍበት ከተደረገው ቦታ።
አቶ አለባቸው ደሳለኝ ለሰጡኝ ማብራሪያ አመሰግናለሁ። ወደፊትም ሁኔታዎችን እየተከታተልን እንደውላለን።
በጣም አመሰግናለሁ። እኔም የቮይስ ኦፍ አሜሪካን ይህንን እድል ስለሰጠኝ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።
ለምሽቱ ወዳዘጋጀነው የመጨረሻ የትንታኔ ርዕስ እናልፋለን። በጦርነት በታመሰችው የመን የተቀሰቀሰው የኮሌራ ወረርሽኝ እስከ መጪው ነሐሴ ወር መጨረሻ ከ300 ሺህ የሚበልጥ ሰው ሊያዝ እንደሚችል የተባበሩት መንግስታት ድርጅት አስታውቋል። በአሁን ወቅት በወረርሽኙ የተጠቃው ሰው ቁጥር ወደ 180 ሺህ እንደሚጠጋም ነው ድርጅቱ የገለጠው። የመን ውስጥ ከሁለት ዓመታት በላይ በዘለቀው ጦርነት ሳቢያ የተፈጠረውን የከፋ ሁኔታ የቪኦኤዋ ማርያማ ዲያሎ ባጠናቀረችው ዘገባ ትዳስሳለች። ቆንጅታዬ ታቀርበዋለች።
በየመኑ የኮሌራ ወረርሽኝ ከሁሉም በላይ የተጎዱት ልጆቹ ናቸው። 180 ሺህ ከሚሆኑት እስካሁን በበሽታው ከተጠቁት ሰዎች ውስጥ ገሚሱ ልጆች እንደሆኑ ነው የተነገረው። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊው ወረርሽኙን ለ27 ወራት ሲራኮቱ የቆዩት ወገኖች ያመጡት ሰው ሰራሽ መቅሰፍት ሲሉ ጠርተውታል። ስቴፈን ኦብራያን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ረዳት ዋና ጸሐፊ
ቁጥሩ በጣም የሚያስደነግጥ ነው፣ ደግሞ እየተባባሰ ነው የሚሄደው። ባለው የምግብ የሕክምናና ቁሳቁስ እጥረት ላይ ነው ኮሌራው የጨመረው። የሚያስፈልገው ይህን ሁሉ ወስዶ ተፋላሚ ወገኖቹ ደጃፍ ላይ ማስቀመጥ ነው።
ኦክስፋም ተፋላሚዎቹ ወገኖች ለኮሌራ ወረርሽኝ ሲባል ተኩስ አቁም እንዲያደርጉ ተማጽኗል። የኦክስፋም ኢንተርናሽናል የሰብአዊ ጉዳዮች ስራ አስኪያጅ ናይጀል ቲምንስ ተፋላሚዎቹን ወገኖች የሚደግፉት መንግስታት ለሰብአዊ ቀውሱ ቅድሚያ ትኩረት እንደመስጠት ጭራሽ ውጊያውን እያቀጣጠሉ ናቸው ሲሉ ወንጅለዋል።
Governments who are providing generous funding are also making money from supplying weapons, munitions, military equipment.
ገንዘቡን ገፋ አድርገው የሚሰጧቸው መንግስታት ራሳቸውም የጦር መሳሪያ፣ ጥይት፣ ወታደራዊ መሳሪያዎችና ቴክኖሎጂ እየሸጡ ገንዘብ ያገኙበታል። ጦርነቱን በገንዘብና በሎጂስቲክስ ይረዳሉ። ያ እሳት ላይ ነዳጅ መጨመር እንጂ የህዝቡን ስቃይ የሚያቃልል አድራጎት አይደለም።
የመን ውስጥ በኮሌራ በሽታ ከተጠቁት ውስጥ እስካሁን 1200 መሞታቸውን የዓለም የጤና ድርጅት አስታውቋል። ከወረርሽኙ ሌላ የመን የቸነፈር አደጋም ላይ ነች። የዓለም የምግብ ፕሮግራም እንደገለጠው ቁጥሩ ወደ 17 ሚሊዮን የሚሆን ህዝብ ለረሃብ ተጋልጦ ነው ያለው። የየመኗ የወደብ ከተማ ሆዴይዳ የሚገኝ አንድ ሆስፒታል በከባድ የምግብ እጦት የተጠቁ ህጻናትን ለማከም አቅም እያጣሁ ነው ሲል አስታውቋል።
There's an overflow of patients with 10 or 12 patients daily.
የታካሚው ብዛት ከአቅም በላይ ሆኗል። በቀን ከ10 እስከ 12 ይመጣሉ። በተመጣጠነ ምግብ እጦት ምክንያት የሚታመሙት ሰዎች ቁጥር በቅርብ ጊዜያት ጨምሯል። የህክምና ክፍሉ ማስተናገድ ከሚችለው በላይ ሆኗል ለማለት ነው።
በሆስፒታሉ ሐኪም የሆኑት አህላም ኦማርን ድምጽ ነው የሰማነው። አምና ዩኒሴፍ ማለት የተባበሩት መንግስታት የህፃናት መርጃው ድርጅት ከ2.2 ሚሊዮን በላይ የመናውያን በከባድ የተመጣጠነ ምግብ እጦት ላይ መሆናቸውን ገልጾ አስጠንቅቆ እንደነበረ የሚዘነጋ አይደለም።
ዜናውንና ተከታተል ነው
ጥሩ መልካም አዲስ
ዜናውንና የዜና መጽሔቱን ተከታተላችሁ። ከምሽቱ 3 ሰዓት ከ33 ደቂቃ ሆኗል። ከአሜሪካ ድምጽ ራዲዮ የሚተላለፈው ፕሮግራም ይቀጥላል።
የእናንተ የአድማጮቻችን አስተያየቶች የሚስተናገዱበት ሰዓት ላይ ደርሰናል። በ202-205-9942 የውስጥ መስመር 14 ከደረሱን ከእናንተ አስተያየቶች ለሰዓቱ ደግሞ ተከታዩን አብረን እንሰማለን።
ለመላ የኢትዮጵያ ሙስሊም አሰላሙ አለይኩም ይላችኋለሁ። ከዚህ በመቀጠል ለእናቴ ለአንበሩ አባቦር አባቴ ሸሸምሱሽ አብዱራሂም እንኳን አደረሳችሁ ለ1438ኛ ረመዳን ኢድል ፍጥር እንኳን አደረሳችሁ ይላለሁ። አብዱልካፊ ሸምሱ ነኝ ከሳውዲ አረቢያ።
ሄሎ ጤና ይስጥልኝ፣ ደህና ናችሁ? እንደምናችሁ የቪኦኤ አዘጋጆችና ድምተኞች በሙሉ። ፍቅረ ስላሴ ታደሰ ከካናዳ ነው ደውለው። በመላው ዓለም በሀገር ውስጥም በውጭም ዓለም ለሚገኙ የእስልምና ተከታይ አባቶች፣ እናቶች፣ ወንድሞች፣ እህቶች ኢድ ሙባረክ እያላችሁበት ኢድ ሙባረክ ላለው መልካም በዓል።
ከዋሽንግተን ዲሲ በ1922 እና 25 ሜትር ባንዶች እንዲሁም በናይል ሳት የሚተላለፈውን የአሜሪካ ድምፅ ራዲዮ ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች ሁለተኛውን አጋማሽ አለፍ ብለናል። ከምሽቱ 3 ሰዓት ከ35 ያመለክታል በኢትዮጵያ ሰዓት አቆጣጠር። በዚህ ክፍል ቀዳሚ ወደ ሆነው ቅንብር ነው የምናልፈው። ሳምንታዊ ስፖርት፣ አዘጋጅና አቅራቢ ሰለሞን ክፍሌ።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። ሩሲያ እያስተናገደች ባለችው የኮንፌዴሬሽን እግር ኳስ ዋንጫ ውድድር ለግማሽ ፍጻሜ ያለፉት ብሔራዊ ቲሞች ተለይተዋል። 34ኛው በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌስቲቫል ሲያትል ዋሽንግተን ውስጥ የፊታችን እሁድ ይጀመራል። ዘንድሮ ምን ለየት ያለ ዝግጅት አለው? ውይይት አለን። አብራችሁን ቆዩ። የኮንፌዴሬሽኑን ዋንጫ ዜና ላስቀድም። ከቢ ምድብ ጀርመንን ተከትላ ለግማሽ ፍጻሜው ያለፈችው ቺሌ ናት። ቺሌ ያለፈችው በዙር ፍጻሜው ግጥሚያ ከኦስትሬሊያ ጋር እኩል አንድ ለአንድ ከተለያየች በኋላ ነው። በ2016 የአውሮፓ ሻምፒዮኑ ፖርቱጋል ከነገ በስቲያ ረቡዕ ከቺሌ ጋር ይገጥማል። የዓለም ሻምፒዮኑ ጀርመን ደግሞ የአፍሪካውን ሻምፒዮን ካሜሩንን 3-1 አሸንፎ ነው ወደ ግማሽ ፍጻሜው የተሸጋገረው። ጀርመን ሐሙስ ዕለት ከሜክሲኮ ጋር ትጫወትና ለፍጻሜው አላፊዎች ይታወቃሉ። ለጀርመን የላይፕዚጉ አጥቂ ቲሞ ቨርነር ከሦስቱ ሁለቱን ጎሎች አግብቷል። ለካሜሩን ብቸኛዋን ግብ ያስቆጠረው ደግሞ የፖርቶ አጥቂ ቪንሰንት አቡባካር ነው። ከነገ በስቲያ ረቡዕና ሐሙስ ፖርቱጋል ከቺሌ፣ ጀርመን ከሜክሲኮ ይጋጠሙና ለዋንጫ ፍጻሜው ያለፉት ሁለቱ ይለያሉ። እንከታተላለን። ሰላሳ አራተኛው በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌስቲቫል የፊታችን እሁድ ሲያትል ዋሽንግተን ውስጥ ይጀመራል። ኢትዮጵያውያንን ማሰባሰብ ብሪንጊንግ ኢትዮጵያንስ ቱጌዘር የሚል መርህ ያለው ይህ አንጋፋ ፌዴሬሽን ዘንድሮ ምን ለየት ያለ ዝግጅት አለው? አዲሱ አበበ ከፕሬዝደንቱ አቶ ጌታቸው ተስፋዬ ጋር ባለፈው አርብ የጀመረውን ውይይት ዛሬ ያጠናቅቃል። መቀጠል ትችላላችሁ አዲሱ።
ብዙ ነገር አለው ለየት የሚያደርገው። ስፖንሰሩ ኡቨር ነው። ኡቨር የመጀመሪያው ነው የእኛን ስፖርት ፌዴሬሽን በአሜሪካን ሀገር ያሉ ትልቅ መልታይናሽናል ኮርፖሬሽኖች ስፖንሰር ሲያደርጉት። በዚህ በኡቨር ከጀመርን ወደፊትም ሌሎችን ለማግኘት እድል አለን። ኡበርን ባናገኝ ኖሮ ሲያትል መሄድ እድላችን ትንሽ ነበር የሚሆነው። ሌላ ደግሞ ለየት የሚያደርገው የዘንድሮውን ነገር የአሜሪካን ሲቪል አቪዬሽን ፈቃዱን ካልከለከለም የኤር ሾውም ለማዘጋጀት እየሞከር ነው። እንደምታውቀው ሲያትል የቦይንግ ያለበት ነው እና ብዙ ኤር ሾው የሚያሳዩ ድርጅቶች አሉ። ከእነሱ ጋር ተዋውለናል። ሁሉ ነገር ከተሳካ የኢትዮጵያ እንደይ ከአየር ላይ የኢትዮጵያን ባንዲራ ይዘው ወደ ሜዳው የሚወርዱ ነገር እያዘጋጀን ነው። ለየት ያለ ስለሆነ እዛ አካባቢ ያሉ ሰዎች ይሄ ነገር እንዳያመልጣቸው ነው። ስለዚህ ብዙ ብዙ ነገሮች አሉ። መቼም
የኢትዮጵያን ቀን ካነሳን ግን አቶ ጌታቸው፣ የኢትዮጵያ ቀን ብዙ ጊዜ ከዘፈን ያለፈ አይሆንም። ተሰበሰቡ አርቲስቶች፣ ዘፋኞች መጡ፣ ዘፈን ታየ፣ የኢትዮጵያ ቀን ሆነ። ብዙ ሰው ኢትዮጵያን የማስተዋወቅ ነገር ነው የሚጠብቀው። ታሪኳን፣ ስነ ጽሁፏን የመሳሰለ ተናጋሪዎች ቀርበው ስለ ኢትዮጵያ የሚሰጡት ምስክርነት፣ አገሪቱ ውስጥ ያለውንም ሁኔታ በጎውንም ሆነ መጥፎውን እያነሱ ለህዝቡ ግንዛቤ ማስጨበጥ ከዘፈን ያለፈ እንዲሆን ለማለት ነው።
የከተማውን ባለስልጣናቶች ሁልጊዜም እንደጋበዝን ነው። ሁልጊዜም እኛ ሾው ላይ ይመጣሉ፣ ኢትዮጵያን ቀን ይመጣሉ። ዘንድሮም እንደውም የሲያትል ከንቲባ ይመጣል ብሎ ቃል ገብቶልናል። ኢትዮጵያ ላይ
ሳምንቱንም የኢትዮጵያ ቀን ብለዋል ከንቲባው።
ልክ ነው። እና ደግሞ መምጣታቸውም ደግሞ ትልቅ ነገር ነው። ሌላም ነገር እንግዲህ የኢትዮጵያን ነገር የሚያስታውሱ ነገሮች ለማድረግ እንሞክራለን። ግን ዋናው ደግሞ ህዝቡ የሚመጣውም ደግሞ ለመደሰት ነው፣ ሙዚቃ ለመስማት ነው፣ ለመደሰት ነው። ባለፉ ሁለት ዓመት ሰው ትንሽ እኛን ክሪቲሳይዝ ያደረገን ዘመናዊ ሙዚቃዎችን አሳነሳችሁ የሚል ነው እና አሁን በተቻለ መጠን ዘመናዊ ሙዚቃዎቹን ከአገር ባህል ሙዚቃዎች ጋር አገናኝተን ለማቅረብ ነው። ዘፋኞቹ ልጆቹ መጥተው የኢትዮጵያ አንድ ላይ እንደሚዘፍኑ አንድም ሁለትም ዘፈን ቃል ገብተውልናል። ሙዚቀኞቹ ደግሞ እንደዚያው ቃል እንዲገቡልን እየጣርን ነው። የኢትዮጵያ ቀን ማለት ለንግድ የምንመጣበት ሳይሆን ኢትዮጵያን የምናስታውስበት ኢትዮጵያን የምናከብርበት በዓል ስለሆነ ሁሉም ሰው ለዚህ ነገር እንዲተባበረን ለማስታወስ ፈልጋለሁ። መረዳዳት ያስፈልጋል።
አንድ ጊዜ ትዝ ይለኛል ወጣት ዘፋኝ ለኢትዮጵያ ቀን ተጫውቶም ለመዝጊያውም የተጫወተ እና ብዙዎቹ ለመዝጊያው ቀን ይጫወቱ ይችላሉ፣ ግን የኢትዮጵያ ቀን ላይ መኖራቸው ይገለጥና ማስታወቂያ ይሰራላቸው ይለፈፍና እነሱ ግን የኢትዮጵያ ቀን አይጫወቱም፣ ለመዝጊያው ሊጫወቱ ይችላሉ እና ይሄን ነገር ምን ያህል አስባችሁበታል? ሁለቱም ላይ እንደው ቢያንስ እንደው አንድ ሁለት ዜማ ተጫውቶ የመሄድ ነገር።
አዎ አዲሱ፣ ይሄ በጣም ትልቅ ነገር ነው የተናገርከው። የእኛም ትልቁ ችግራችን ይሄ ነው። አርቲስቶችም ቢሆን ይሄ ነገር እንዲገባቸው ያስፈልጋል። እኔ እነሱ ላይ ተጽዕኖ ለማድረግ ሳይሆን እንዲገባቸው ያስፈልጋል። ይሄ የኢትዮጵያ ምሽ በዓል ነው እና እዚህ ላይ መዝፈን እንደ ክብር አድርገው መቁጠር አለባቸው። ድሮ እዛ የመጡ ዘፋኝ እነ ጥላሁን ገሠሠ እነ መሐሙድ፣ በአሁኑ ሰዓት ግን የበጎ አድራጎት ነገር ለመስራት ያለው ጉጉት እየቀነሰ መጥቷል። እዚህ ላይ የሚመጡ ሰዎች ክሎዚንግ ናይት ወይም ደግሞ ሌላ ጊዜ መሄድ የሚችሉ አይደሉም። እንዳለ ፋሚሊዎች ናቸው፣ ህጻናቶች ናቸው እና ያላቸው መገናኛ ቦታ ይሄ ነው እና ይሄንን አስበው ለእነኚህ ሰዎች ሲሉ መጫወት አለባቸው። ኤስኤስኔ ለሁሉም ከፍሎ አይችልም፣ ከአቅማችን በላይ ነው። በተለይ ሙዚቀኞቹ ዘፋኞቹ ሳይሆን ሙዚቀኞቹ ራሳቸው እዛ ከተማ ውስጥ የሚመጡት ሌላ ኮንሰርት ለማሳየት ሆነው እዚህ ላይ ተባበሩ ስላቸው ካልከፈላችሁ ይላል።
የኡበርን ስፖንሰርሽፕ ብታነሳ ኢትዮጵያ አየር መንገድ ነበር ለብዙ ጊዜ ስፖንሰራችሁ። ባለፈውም አልነበረም እና እየመነመነ ነው የኢትዮጵያ አየር መንገድ ድጋፍ። ምንድን ነው ምክንያቱ? ምን ሆነ?
አዎ ይሄ በጣም ጥሩ ጥያቄ ነው። በጣም የሚያሳዝንም ነገር ነው። የኢትዮጵያን ኤርላይንስ አምስት አምስት ቲኬት ይሰጠን ነበር። ያለ የሚሰጠን አምስት አምስት ቲኬት ያውም ደግሞ በጋና በክሪስመስ አካባቢ ማትጠቀምበት። አሁን እሱን እንኳን ባለፈው አመት ከለከሉ። እኔ ደብዳቤ ጽፌ ለኢትዮጵያን ኤርላይንስ ለማኔጀሩም እዚህ ዋሽንግተን ዲሲ ላለውም ስራ አስኪያጅ እስኪ ያለች የምትሰጡን አምስት አምስት ልጅ ለምን አስቀራችሁብን ብላቸው ያሉት ምንድን ነው? አይዶኖ በአማርኛ ምን እንደሚባል አንኢንቴንድድ ኮንስኮንስስ። እዚህ አሜሪካን ሀገርም አውሮፓውን ስለገጠመን ሁለቱንም ስፖንሰር አናደርግም ብለዋል።
ይሄ አንኢንቴንድድ ኮንስኮንስ የሚሉት እንደው ያልታቀደ ያልታሰበ አጋጣሚ ነው ለማለት ነው።
እንግዲህ እንደገባ የኤስኤፍኤን ኢቬንት ላይ ወይም ደግሞ የአውሮፓውኖች ኢቬንት ላይ ብዙ እነኚህ ኦፖዚሽን ፓርቲዎች እንደ ግንቦት ሰባት ሌሎችም እየመጡ እዛ ላይ መፈክር የአንታይ ገቨርንመንት መፈክር ስለሚያሰሙ
ጸረ መንግስት መፈክር
ስላልቻሉ ነን ፕሮፊት ነን ነን ፖለቲካ አለ እና ማንም ሰው መጥቶ እኛ ኢቬንት ላይ መካፈል ይችላል። የኢትዮጵያን ቴሌቪዥን ሳይቀር ኢንቫይት አድርገናል። ቮይስ ኦፍ አሜሪካን ብቻ አይደለም፣ ኢሳትን ብቻ አይደለም፣ ወይም ኢቢኤስን ብቻ አይደለም። ለኢትዮጵያን ቴሌቪዥን ደጋቢ ብቻል መታችሁ ከቨር አድርጉን። ቲፒኤልኤፍ ከፈለገ ኦነግ ከፈለገ ኢትዮጵያዊ ነን እስካለ ድረስ እኛ ጋር መጥቶ መካፈል ይችላል። ግን ኢትዮጵያን ኤርላይንስ ግን በጣም በሚያሳዝን ሁኔታ ምንኮናበት ነው አንድ ኢትዮጵያዊ ድርጅት ስንትና ስንት ዘመን የቆየ እሱን ከኛ ድረገጽ ላይ ማውጣት። ይሄን ነገር መቼም ስህተት መሆኑን ገብቶት ይሄን ነገር ይቀየራ ብዬ ተስፋ አደርጋለሁ። ምክንያቱም የኢትዮጵያን ኤርላይንስ የሁላችንም ኩራት ነው እና ኢትዮጵያኖች በሚሰበሰቡበት ቦታ በሙሉ ኢትዮጵያን ኤርላይንስ መገኘት አለበት ብዬ ተስፋ አደርጋለሁ።
እስቲ እነሱ በኩል ያለውን ለመጠየቅ እንሞክራለን። እግዚአብሔር ይስጥልኝ አቶ ጌታቸው፣ አመሰግናለሁ።
እሺ አዲሱ፣
እኔም አዲሱንና እንግዳውን አቶ ጌታቸው ተስፋዬን አመስግኜ ዝግጅቱን በዚሁ አበቃለሁ። ሳምንት በተመሳሳይ ፕሮግራም እንገናኛለን። እስከዚያው ሰላም፣ ደህና ቆዩን።
ሰለሞን ክፍሌን አመሰግናለሁ። አድማጮች፣ አሁን አፍሪቃ ነክ ርዕሶች
ቦኮ ሐራም ከሚፈጽማቸው የጭካኔ ተግባሮች የሚሸሹ ብዙ ሺዎች ናይጄሪያውያን በካሜሩን ሰሜናዊ ድንበር እጅግ አስከፊ በሆነ የሰብአዊና የጸጥታ ሁኔታ ላይ ይገኛሉ። 2000 የሚሆኑ ተፈናቃይ ካሜሩናውያን በተጠለሉበት ሰፈር አቅራቢያ ነው ናይጄሪያውያኑ ተፈጋፍገው ወይም ፍግፍግ ብለው የሚኖሩት ይላል የአሜሪካ ድምፅ ራዲዮ ዘጋቢ ሞኪ ኤድዊን ኪንደዘካ ከኮላፋታ በላከው ዘገባ። አዳነች ፍሳዬ ነች የምታቀርበው።
በርካታ ናይጄሪያውያን በየቀኑ ከሀገራቸው ጋር በሚዋሰነው ሰሜናዊ ካሜሩን ከኮላፋታ ወጣ ብሎ ወደሚገኘው መጠለያ ሰፈር ያመራሉ። አዲስ ከገቡ ስደተኞች መካከል አንዱ 51 ዓመት ዕድሜ የሆናቸው ከብት አርቢ ኢብራሂም ዳውዳ ናቸው። ቦኮ ሐራም በቅርቡ ጥቃት ካካሄደ ወዲህ በቦርኖ ክፍለ ሀገር ከሚገኘው ጋምቦሮ አንጋላ ከተባለው መንደር እንደሸሹ ገልጸዋል።
ቦኮ ሐራምን እንፈራለን። ሸሽተን እዚህ የመጣነውም ለዚህ ነው። ሕዝባችንን ይገላሉ። አንገታቸውን በመቅላት በጥይት በእሳት በማቃጠል ይፈጃሉ። ላሞችን በጭነት መኪና ጭኜ በመላ ሌጎስ እየተዘዋወርኩ አቀርብ ነበር። አሁን እንግዲህ እንደምታየኝ ሥራ ፈትቼ ቁጭ ብያለሁ። በቂ ምግብ እንኳ አናገኝም።
ስደተኞቹ የሕክምና አገልግሎት እንደማያገኙም ዳውድ አክለዋል። በቅርቡ 1200 የሚሆኑ ናይጄሪያውያን ስደተኞች በሰፈሩ ተጠለዋል። በሁለት ሳምንታት ውስጥ 20 የሚሆኑ የአጥፍቶ ጠፊዎች ጥቃቶች የስደተኞችን ሰፈርና በአካባቢው ያሉትን መንደሮች ኢላማ አድርገዋል። ርቆ የሚገኘው ሰሜን ናይጄሪያ ክልል አስተዳዳሪ ሚጃዋ ባካሪ ሁሉም ናይጄሪያውያን ስደተኞች በሌላ አካባቢ ቢሰፍሩ የተሻለ ነው ይላሉ።
ኑሶም ፎርሜል ሲሲድ ኔፓ ሴኪሪዜ ለሬቱር ጄኔራል ዳን ሎካል
ናይጄሪያውያኑ የሰፈሩበት ቦታ አስተማማኝ የጸጥታ ሁኔታ ስለሌለው አማጽያኑ ሊያጠቋቸው ይችላሉ። ስለሆነም ስደተኞቹ በሀገራቸው ናይጄሪያ ውስጥ የተሻለ የጸጥታ ሁኔታ ወዳላቸው አካባቢዎች መሄድ አለባቸው ስትል ካሜሩን ግልጽ አድርጋለች ብለዋል አስተዳዳሪው። የተባበሩት መንግስታት ድርጅት የስደተኞች አገልግሎት UNHCR የካሜሩንና የናይጄሪያ መንግስታት በፈረሙት ውል መሰረት ናይጄሪያውያኑ ስደተኞች በፍላጎታቸው ወደ ሀገራቸው እንዲመለሱ የማድረግ ተግባር እንደ አውሮፓ አቆጣጠር በመጪው ሐምሌ 15 ከመጀመሩ በፊት ወደ ሀገራቸው ቢመለሱ መልካም ነው ብለዋል የሰሜን ካሜሩን አስተዳዳሪ። አንዳንድ ናይጄሪያውያን ስደተኞች ሚናዋ ወደ ተባለው የስደተኞች ሰፈር መሄድ ይፈልጋሉ። የካሜሩን ግዛታዊ አስተዳደርና የማዕከላዊነትን ማላላት ሚኒስትር ሬኔ ኢማኑኤል ሳዲ ግን ሚናዎ የተባለው ሰፈር 25,000 ስደተኞችን እንዲቀበል ነበር የታቀደው። አሁን ግን 75,000 የሚሆኑ ስደተኞች ሰፍረውበታል። አንዳንድ ስደተኞች ወደ ሀገራቸው በመመለሳቸው አሁን ካለፈው ወር ወዲህ ቁጥራቸው ወደ 60,000 መውረዱን ሚኒስትሩ ጠቁመዋል። የናይጄሪያ ወታደራዊ ኃይል በተቀሩት የቦኮ ሐራም ጠንካራ ቦታዎች ሳምቢሳ ጫካ ላይ ጥቃት እያደረሰ ባለበት በሆነ ወቅት ህብረ ብሔር ኃይሎችም ጽንፈኞቹን አማጽያን እየተዋጉ በመሆናቸው ሚናዎ ላይ ለናይጄሪያውያኑ ቦታ ሊኖር እንደማይችል ሳዲ ገልጸዋል።
ሰዎች ወደዛ መላኩን ለመቀጠል አንችልም። በድንበሩ ካሉት የናይጄሪያ ባለሥልጣኖች ጋር ባደረግነው ስምምነት መሠረት በሰላም መኖር ወደሚችሉባቸው የአገራቸው አካባቢዎች እንዲመለሱ ዝግጅት እያደረግን ነው።
የተባበሩት መንግስታት ድርጅት የስደተኞች አገልግሎት ስደተኞችን በመጠበቅ ተግባር ተወካይ ሮዝሊን ኦኮሮ ስደተኞችን አስገድዶ ወደ ሀገራቸው መመለስ እንደ አውሮፓ አቆጣጠር በ1951 ዓ.ም ከ66 ዓመታት በፊት ማለት ነው የተደረገውን የስደተኞች ውልንና በ1969 ዓ.ም የተፈረመውን የአፍሪካ አንድነት ድርጅት ስምምነትን ይጥሳል ብለዋል። ካሜሩን ደግሞ ሁለቱንም ውሎች ማጽደቋን ገልጸዋል።
La protection des réfugiés et la protection de son territoire, son pays.
ካሜሩን ስደተኞቹንና ዜጎቿን የመጠበቅ እንዲሁም ግዛቷን የማስከበር ብቃት አላት ነው ያሉት ኦኮሮ። የተባበሩት መንግስታት ድርጅት የካሜሩን መንግስት እንዲያደርገው የጠየቀውም ይህንኑ ነው ብለዋል ኦኮሮ። ከስደተኞቹ ሌላ በአገር ውስጥ ተፈናቅለው ኮሎፋታ ሰፈር የተጠለሉት የሀገሪቱ ዜጎች ብዛት ራሱ በአንድ ወር ጊዜ ውስጥ ከ9,000 ወደ 19,000 ከፍ ማለቱን የሀገሪቱ መንግስት ገልጿል። የተባበሩት መንግስታት ድርጅት በያዝነው ወር ቀደም ሲል ሰዎች ርቆ ወደሚገኘው የሀገሪቱ ሰሜን ክፍል እንዳይጓዙ ማስጠንቀቂያ ሰጥቶ ነበር። ድርጅቱ ማስጠንቀቂያ የሰጠበት ምክንያት የኩሰሪ ከተማ ኃላፊ የነበረው የቦኮ ሐራም ወታደራዊ አዛዥ ከተያዘ በኋላ ግጭቱ ተባብሷል በሚል ነው። መንግስት የወታደራዊን መሪ መታሰር አላረጋገጠም። እንደ አውሮፓ አቆጣጠር በ1914 ዓ.ም መጀመሪያዎቹ ወራት ላይ ከሶስት ዓመታት በፊት ማለት ነው በማዕከላዊ አፍሪቃ ሪፑብሊክ ይካሄድ ከነበረው የሸሹ በብዙ ሺህ የሚቆጠሩ ስደተኞች ካሜሩን ገቡ። በ90,000 የሚገመቱ ስደተኞች ካሜሩን እንደገቡ፣ በሀገሪቱ የሚገቡት አብዛኞቹ ሴቶችና ልጆች እንደነበሩ፣ ሁኔታቸውም እጅግ በጣም ያሳዝን እንደነበር ያኔ የተባበሩት መንግስታት ድርጅት ገልጾ ነበር። በዛም ላይ ጽንፈኛው እስላማዊ ቡድን ቦኮ ሐራም ከሚፈጽማቸው ጥቃቶች የሚሸሹ አስተማሪዎችና ተማሪዎች ያሉባቸው ስደተኞች ወደ ካሜሩን መጉረፋቸው አልቀረም። የስደተኞቹ ብዛት በየዓመቱ እየጨመረ በመሄዱም ካሜሩን ናይጄሪያውያን ስደተኞችን በግዴታ መመለስ እንደጀመረች ገልጿል። የካሜሩን መንግስት ባለፈው ዓመት በተለያየ ጊዜ ከ26000 በላይ የሚሆኑ ናይጄሪያውያን ስደተኞችን በግዴታ ወደ ሀገራቸው እንደመለሰ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ጠቁሟል። አድማጮች፣ ካሜሩን ስላሉት ናይጄሪያውያን ስደተኞች የተቀናበረው ዝግጅት እዚህ ላይ አበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩ።
አድማጮች፣ አሁን ወደ መጨረሻው ሳምንታዊ ቅንብር የምናልፈው ጤና
የአየር ንብረት ለውጥ ለወባ መተላለፍ ዋነኛ አድራሽ እየሆነ ነው። ወባ ወትሮ ሊተላለፍባቸው የማይችሉ የነበሩ በከፍተኛ ስፍራዎች ላይ የሚኖሩ ሰዎች በአየር ንብረት ለውጥ ምክንያት ለቢንቢ መራባትና ለወባ ስርጭት እየተጋለጡ መሆናቸውን ተመራማሪዎች አመልክተዋል። በዩናይትድ ስቴትስ ሜን ዩኒቨርሲቲ ተመራማሪዎች የወጣ ሪፖርት እንደሚጠቁመው በዚህ መሠረት ወባ የኢትዮጵያን ደጋማ አካባቢዎች ሊያጠቃ ይችላል። ላለፉት 25 ዓመታት በተካሄዱ ተከታታይ ጥናቶች መሠረት ለወባ ተጋላጭ የሚሆኑት አካባቢዎች ከወትሮዎቹ ቆላማ ስፍራዎች እስከ 100 ሜትር ከፍታ ድረስ የሚገኙ ስፍራዎችንም ሊሸፍን እንደሚችል ተነግሯል።
So it's sort of eroding this natural buffer or protection against malaria. In this case, in the highlands of Ethiopia.
በኢትዮጵያ ተፈጥሮ ያኖረቻቸው የመከላከያ ወሰኖች እየተደፈሩና እየተሸረሸሩ ናቸው።
የሜን ዩኒቨርሲቲው የአየር ንብረት ለውጥ ጥናት ኢንስቲትዩት እና የመሬትና የአየር ንብረት ሳይንሶች ትምህርት ቤት ባልደረባ ብራድፊልድ ሊዮን ከባልደረባ ሳሌም ሶሎሞን ጋር ባደረጉት ቃለ ምልልስ ነው ይህንን የተናገሩት። ወባ አምጪ የሆኑ ሁለት ዋነኛ የሚባሉ ጥገኛ ህዋሳት ለመራባትና ለመተላለፍ ከ15 እስከ 18 ዲግሪ ሴልሺየስ የሚደርስ ተከታታይ የሙቀት መጠን እንደሚፈልጉና ወይና ደጋና ደጋማዎቹ አካባቢዎች ለዚህ አይነት የሙቀት መጠን እየተጋለጡ መሆናቸውን ጥናቶቹ አሳይተዋል። ኢትዮጵያና ኢትዮጵያ በምትገኝበት አውራጃ ውስጥ ያሉ አካባቢዎች ሙቀት በየ10 ዓመታት በ0.2 ዲግሪ ሴልሺየስ እየጋለ መሆኑን አጥኚዎቹ አመልክተዋል።
Slowly happening is the conditions, at least in terms of temperature, that are suitable for malaria are slowly creeping up into higher elevations of, in this case, the Ethiopian highlands.
በዝግመት እየተፈጠረ ባለው ሁኔታ ለወባ ተጋላጭ ሁኔታ አካባቢዎች በዚህ አጋጣሚ ኢትዮጵያ ውስጥ ቀስ በቀስ ከፍ ወዳሉ አካባቢዎች እየተንፏቀቁ ናቸው። ይሁን እንጂ በመላ የሐሩሩ አውራጃ ደጋማ አካባቢዎችም ተመሳሳይ ሁኔታ ይፈጠራል።
በዚህም ምክንያት ኢትዮጵያ ውስጥ ብቻ ቀድሞ ከወባ ተጠብቀው የነበሩ 6 ሚሊዮን ሰው የሚኖርባቸው ደጋማ የነበሩ አካባቢዎች ዛሬ ለህዋሱ መራቢያና መኖሪያነት፣ ለበሽታው መንሰራፊያነት የተመቹ መሆናቸውን የነ ዶክተር ብራድፊልድ ጥናት ያሳያል። ሆኖም እስካሁን ያለው የሚቲዮሮሎጂ ወይም የአየር ጠባይ ጥናት ሁኔታ አመላካች እንጂ በደጋማዎቹ አካባቢዎች በወባ ተይዞ የተገኘ ሰው ስለመኖሩ እርግጠኛ ለመሆናቸውን የጠቆሙት ብራድፊልድ ሁኔታው ግን ከመፈጠር የራቀ እንዳልሆነ ተናግረዋል። ይህንን ስጋት መጠቆም አደጋውን ቀድሞ ለማየት ለመከላከልና ለመቆጣጠር እንደሚያግዝ ተመራማሪዎቹ አመልክተው ወባን ጨርሶ ከምድር ለማጥፋት የተጠናከሩ ጥረቶች ይቀጥላሉ የሚል ተስፋ ብቸኛው መድህን መሆኑን አስገንዝበዋል። በየቀኑ 3000 ታዳጊ ወጣቶች ይሞታሉ። በየ10 ደቂቃው 20 ወይም 21 ታዳጊ ወጣቶች እንደ ቅጠል ይረግፋሉ። የዓለም የጤና ድርጅት እንደሚለው በዓለም ዙሪያ በየዓመቱ ከአንድ ሚሊዮን በላይ ዕድሜያቸው ከ10 እስከ 19 የሆነ ወጣቶች የሚሞቱት መከላከል ወይም ማቆም በሚቻሉ ምክንያቶች ነው፣ ጦርነቶችና በወልፈጅ የሆኑ የተፈጥሮ አደጋዎችን ሳይጨምር።
1.2 million die each year. That's 3000 deaths a day. That's, you know, 10 jumbo jets.
በቀን 3000 ታዳጊ ወጣቶች ማለት እኮ 10 ጃምቦ ጀቶች ሙሉ ተሳፋሪ ማለት ነው። በእያንዳንዷ ንጠላ ቀን የዓለም የጤና ድርጅት የእናቶች፣ የአራስ ሕፃናት፣ የሕፃናትና የታዳጊ ወጣቶች ጤና መርሃ ግብር ዳይሬክተር ናቸው ይህንን የሚሉት። ከሞቱ መጠን ከሁለት ሦስተኛው በላይ የሚደርሰው ታዲያ ከሰሐራ በስተደቡብ ባለችው መከረኛይቱ አፍሪቃና ደቡብ ምስራቅ እስያ ነው። በየቀኑ ከ2000 በላይ ዕድሜያቸው ከ10 እስከ 19 የሚደርስ ታዳጊ ወጣቶች የሚረግፉባቸው ከአደጋዎቹ ሁሉ ዝርዝር አናት ላይ ተጽፎ የሚገኘው የመንገድ ላይ እንቅስቃሴ አደጋ ነው። ብዙ ታዳጊዎች በእግራቸው ሲሄዱ ወይም ሲጫወቱ፣ ሲሯሯጡ ወይም ቢስክሌት ሲያሽከረክሩ ይገጫሉ። እድሜያቸው ከ15 ዓመት በታች ከሆኑ ወንድ ታዳጊዎችና በአጠቃላይ ልጃገረዶችና ሕፃናት ይልቅ እድሜያቸው ከ15 ዓመት እስከ 19 ዓመት የሆነ ወንድ ወጣት ታዳጊዎች ለትራፊክ አደጋና ሞት ይበልጥ የተጋለጡ ናቸው። ለጉዳትም ተጋላጭ በሆኑ ሀገሮች ውስጥ ወጣት ልጃገረዶች ብዙ ጊዜ ከሚሞቱባቸው ምክንያቶች አንዱ ሲወልዱ ነው። አካላቸው ለግብረ ሥጋና ለእርግዝና ገና አልደረሰምና። እድሜያቸው ከ10 እስከ 14 ዓመት የሆነ አዳጊ ልጃገረዶች በሳምባ ምች ወይም ኒውሞኒያ ምክንያት የመሞት ዕድላቸው በጣም የሰፋ ነው። ምክንያቱም በአፍሪካና በደቡብ ምስራቅ እስያ ውስጥ ለበረታ የማዕድ ቤት ሥራና ጢስ አብዝተው ይጋለጣሉና፣ ይህም ለጋ የመተንፈሻ አካሎቻቸውን በቀላሉና በብርቱ ይጎዳል። ያለ ዕድሜያቸው ለአልኮልና ለተለያዩ እጾችና ቅመማ ቅመም ወይም መድኃኒቶች የሚጋለጡ እንዲሁም የአእምሮ ጤና መታወክ ያጋጠማቸው ወጣቶች በሚባሉት አገሮች ውስጥ ፈጣንና ብቃት ያለው የሕክምና ድጋፍ አገልግሎት ስለማያገኙም ዕድሜያቸው እንዲያጥር ለሚያደርግ ሁኔታ ይጋለጣሉ። መንግስታትና እንዲሁም የጤና ጥበቃ መስሪያ ቤቶች ተቋማት የታዳጊዎችን ጤና የሚያሻሽሉ መርሃ ግብሮችን እንዲዘረጉ፣ እቅዶችን እንዲነድፉና እንዲያወጡ የዓለሙ የጤና ድርጅት አንቶኒ ካስቴሎ አበርትተው ይወተውታሉ።
መንግስታት በወጣቶቻቸው ላይ ብዙ ጊዜና ጥሪት ማፍሰስ አለባቸው። የአንድ አገር እጅግ ውዱ አንጡራ ሀብት ምንድን ነው? ወጣቶቿ ናቸው። እነርሱ ማለት መጪው ጊዜ ማለት ናቸው።
የጠነከሩ የመንገድ ላይ እንቅስቃሴ ሕግጋትን ማውጣትና ማስፈጸም፣ የፍጥነት ልክ መደንገግ፣ በመኪና በጉዞ ወቅት የወንበር ቀበቶ ማሰርን አስገዳጅ ማድረግ የመሳሰሉ ድንጋጌዎች ብዙ ሕይወቶችን ያተርፋሉ። ወጣቶች ጤናማ አኗኗር እንዲኖሯቸው የሚያበረታቱ መርሃ ግብሮችን የጤናና ከጤና ጋር ተያያዥነት ያላቸው ተቋማት እንዲያወጡና እንዲያሰራጩ፣ እንዲያስተዋውቁ፣ እንዲያሰርጹ፣ ለዚህም ተከታታይና የሰፉ ሥራዎችን እንዲያከናውኑ ይመክራሉ።
The roots of diabetes, of heart attacks, of strokes, of lung cancer.
የስኳር ህመም፣ የልብ መታወክ፣ የደም ግፊት መዘዞች፣ የሳምባ ካንሰር ስረ መሰረቶች ያረፉት በእነዚያ የለጋ ወጣትነት ዕድሜ ዓመታት ውስጥ ነው። ወጣቶች አመጋገባቸውን፣ የአመጋገባቸውን ስርዓት፣ የአካል ብቃት እንቅስቃሴ መደንገግና አጥብቀው መያዝ እንዳለባቸው፣ ማጤስ ማለት ምን ማለት እንደሆነ፣ አደንዛዥ እጾች፣ ቅመማ ቅመም፣ በመድኃኒቶች መማገጥ ምን ማለት እንደሆነ ቀድመውና ነቅተው ሊያውቁ፣ የአኗኗራቸውንም መሰረት ጤናማ እንዲያደርጉ ማገዝ፣ አብሮ መስራት ያስፈልጋል።
የለጋ ወጣቶችን የአካል የአእምሮና ጾታዊ ጤና መንከባከብና ማሻሻል የሚኖረው ምጣኔ ሀብታዊ ትርፍ ምን ያህል የገዘፈ እንደሆነ ባለፈው አፕሪል የወጣው ላንሴት መጽሔት ጽፏል። እንዲያው ለመጥቀስ ያህል በአንድ ሰው ወይም ወጣት ላይ በዓመት 100 የኢትዮጵያ ብር ማውጣት ለማኅበረሰቡ የሚያስገኘው ቋሚ ትርፍ ከ10 እጥፍ በላይ እንደሆነ ጥናቶች አረጋግጠዋል። ጤና ይስጥልኝ።
ሰለሞን አባተን ለጤና ዝግጅቱ እናመሰግናለን። አድማጮች፣ አሁን የሰዓቱን የማጠቃለያ ዜና። የዩናይት ስቴትሱ ጠቅላይ ፍርድ ቤት ከስድስት የእስልምና እምነት ተከታዮች ከሆኑባቸው አገሮች የሚነሱ ተጓዦች ላይ እገዳ የሚጥለውን የፕሬዚዳንት ዶናልድ ትራምፕ ትእዛዝ በከፊል እንዲይዝ የሚያደርግ ውሳኔ ዛሬ ሰጠ። የተከለሰው የፕሬዚዳንቱ ትእዛዝ የሊቢያ፣ የኢራን፣ የሶማሊያ፣ የሱዳን፣ የሶሪያና የየመን ተጓዦችን ለዘጠና ቀናት የሚያግድ ለስደተኞች ደግሞ ከነኙ ሀገራት ለሚነሱ ስደተኞች 120 ቀናት የጉዞ እገዳ የሚጥል ነው። የፕሬዚዳንቱ የጉዞ እገዳ ትእዛዝ ራሱ በሁለት የግዛት ፍርድ ቤቶች በሀዋይና በሜሪላንድ ተፈጻሚነት እንዳይኖረው ታግዶ የቆየ ቢሆንም ጠቅላይ ፍርድ ቤቱ በዛሬው ዕለት ያሳለፈው ብይን ግን የእነኚህ ሀገሮች ተወላጅ የሆኑና ከዚያ የሚነሱ ተጓዦችና እንዲሁም ስደተኞችን ያግዳል። ይሁንና የእነኚህ ሀገሮች ተወላጅነት ያላቸው ነገር ግን ቤተሰብንና ስራን ጨምሮ ከዩናይትድ ስቴትስ ጋር የሚያቆራኝ ወይም የሚያገናኝ ጉዳይ ያላቸው ተጓዦች ጉዞ እንዳይታገድም ያዛል። የፍርድ ቤቱ ውሳኔ በ72 ሰዓታት ውስጥ ተፈጻሚ ይሆናል ሲሉ ፕሬዚዳንት ዶናልድ ትራምፕ ተናግረዋል። የቀድሞ ዩናይት ስቴትስ ፕሬዚዳንት ባራክ ኦባማ ሩሲያ ባለፈው ዓመት በተካሄደው ዩናይት ስቴትስ ፕሬዚዳንታዊ ምርጫ ጣልቃ መግባቷን ሲረዱ፣ እርምጃ ያልወሰዱት ግን የዲሞክራቲክ ፓርቲዋ እጩ ሂላሪ ክሊንተን በፕሬዚዳንታዊ ውድድር ያሸንፋሉ ብለው በማመናቸው ነው ሲሉ ፕሬዚዳንት ዶናልድ ትራምፕ ተናገሩ። ዩናይት ስቴትስ ማዕከላዊ ስለላ ድርጅት ሲአይ የጥቅምት ወሩ መጨረሻ ምርጫው ከመካሄዱ ሶስት ወራት አስቀድሞ በነሐሴ ወር የሩሲያው ፕሬዚዳንት ቭላዲሚር ፑቲን ዩናይት ስቴትሱ ፕሬዚዳንት ምርጫ ዋጋ ለማሳጣት በምርጫው የትራምፕ ተፎካካሪ ክሊንተን አቋማቸው እንዲዳከም ከተቻለም እንዲሸነፉና ትራምፕ እንዲያሸንፉ የሳይበር ጥቃቱን በቀጥታ ማዘዛቸውን አረጋግጧል። አድማጮች፣ ስርጭታችን በዚሁ አበቃ። ያስተናገድናችሁ አሉላ ከበደና
አዲስ አበባ እናንተና አደረባ።
አሁን የትግርኛ ስርጭት ይቀጥላል።